أمي زريت عين أتفجرت وكل نسانت فتاري توبيان سألات مسسو أنسم وندرالات تعلن شالي تعطي مشريت عجينا مجين وندنا سبجين
باتي ماركون وكوكونا دبرا اسعد غانيا لكي شرورا امدر مدانيا وتاتنا عبرات وسواتا كرو سلترتا بوت ناتوا كنت تنفاشوا كنت غيروا كنت اكاروا.
Good afternoon, you are listening to Fresh Air Community Radio, KFAI 90.3 FM, Minneapolis, St. Paul, and around the world at kfai.org. Non-commercial community-powered radio, and this is the Voice of Ethiopia from Minneapolis, Minnesota. My name is Sarita. We'll be here until 5 o'clock. Please stay with us.
Mas na nya sonat yidod nati natu wa gonder ashu gonder ararara gonder tumbashu wa gonder
yo ale agando uslo shurba wa sarba mabla mata aragna tuwa qam kal fakade usm kalalat فاسيل بلاد وقندر وشبناف قرص زمزام ومد شمطا وجم سالتك وفاسل مدشي ومعنا ورشي نانا تبدا يسرق كنشي ناتوا بندا ستوا بندا فاشوا بندا وقالوا
ስትሊንክ ክብራትና ክብራን አድማጮቻችን እንደምሰምታችኋል። ይህ በየሳምንቱ ከቀትር በኋላ ከአራት ሰዓት እስከ አምስት ሰዓት ድረስ በፍሬሸር ኮሚኒቲ ሬዲዮ በኬኤፍኤአይ 90.3 ኤፍኤም ለሚኒያፕለስና ሴንት ፖል አካባቢ አድማጮች፣ እንዲሁም በዓለም ዙሪያ ደግሞ በኬኤፍኤአይ ዳት ኦርግ እየተዘጋጀም ቀርብላችሁ ሳምንታዊው የኢትዮጵያ ድምፅ ዝግጅት ከሚኒያፕለስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። እስከ አምስት ሰዓት ድረስ አብራችሁ እንድትቆዩ በመጋበዝ ከዚህ ቀጥሎ በጥላሁን ገሰሰ ሙዚቃ ዝግጅታችንን እንጀምራለን።
فتكازلنتش Bye.
አድማጮቻችን ያዳመጥነው ጥላሁን ገሰሰ ቀደም ብሎ ከተጫወታቸው ሙዚቃዎች መካከል አንዱ ምን ታደርጊያለሽ የሚለውን ነበረ። አሁን ደግሞ መስመር ላይ ዶክተር ኃይሌ ያሉ። ዶክተር ኃይሌ ያዳምጡኛል?
አዳምጣለሁ። ጤና ይስጥልኝ ሰዊት።
ጤና ይስጥልኝ ዶክተር ኃይሌ። በመጀመሪያ ጊዜውን ወስደው ከኛ ጋር አንዳንድ ነገሮችን ለመወያየት መስመር ላይ በመምጣቱት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያዳምጡኛል ዶክተር? ዶክተር ኃይሌ ያዳምጡኛል? እሺ ዶክተር ኃይሌ መስመር ላይ ነበሩ። ለጊዜው ድምጻቸውን ከሰማን በኋላ ወይ የመስመር ችግር ሆኖ አላገኘናቸውም። እሺ እሳቸውን መልሰን እስከምናገኛቸው ድረስ ሌላ ደግሞ የቀደም ብሎ ከተጫወቷቸው እውቅ ድምጻውያን መካከል ሙሉቀን መለሰ የተጫወተውን ሙዚቃ እናዳምጣለን። አድማጮቻችን እስቲ አሁን ዶክተር ኃይሌን እንደገና እንሞክራቸው። ዶክተር ኃይሌ ያዳምጡኛል?
እንደምጣለሁ ሰቪት እንደምጣለሁ።
እሺ አድማጮቻችን ቀደም ብለን እንደገለጽነው ዶክተር አይሌ ግዚያቸውን ወስደው ስላንዳንድ ጉዳዮች እንድንረጋገር መስመር ላይ በመገኘታቸው በጣም አመሰግናለሁ። እግዚአብሔር ይስጥልኝ ዶክተር አይሌ።
አሜን አሜን።
እሺ በመጀመሪያ ደረጃ ለመነጋገር ምን ፈልገው ነገር በሐምሌ 16 ከጥቂት ሳምንታት በፊት የጃንሆይ የልደት በዓል ነበረ። እስቲ ስለሱ ትንሽ የሚነግሩን ነገር አለ?
አው ልክ ነው። ቀዳማዊ ስላሴ 134ኛ ዓመት ልደታቸው ነበረ እና በየዓመቱ ቴን ነበር። ዘንድሮ ግን ነበረው ቤተ መጻሕፍት መዘክር በውስጥ ነው እና በደንብ የተከበረው ደግሞ ያው ቀኑ ሐምሌ 16 ቢሆንም ያከበሩት ግን ሐምሌ 26 ላይ ነው ያከበሩት። የጊዜ መመቻቸት ይመስለኛል እና በጣም ጥሩ ነበረ እና እኔም በመከበሩ ደስተኛ። ያከበሩላቸው ደግሞ የግርማዊ ቀዳማዊ ኃይለ ሥላሴ መታሰቢያ ድርጅት የሚባል ነው የተቋቋመ ነው እና ለኢትዮጵያ ብዙ ያደረጉ ስለሆኑ ሁሉንም መጥቀስም ባይቻልም ብቻ አንዱ መጥቀስ የምፈልገው ነገር ኢትዮጵያ ከጠላት ነጻ ወጣች የተባለ ጊዜ ሚያዝያ 27 ገና በሙሉ አልወጣችም ነበር። ብሪታንያ በዛ ሰዓት ላይ ኢትዮጵያን ከጣሊያ ወስዳ ግን ለመከፋፈል ከፍተኛ ጥረት አድርጋ ነበር እና ኡጋዴን 15 ዓመት ተይዞ ነበረ። ጋምቤላ ደግሞ ጭራሽ ይዛት ነበር ብሪታንያ ይዛ ሁለቱንም ጋምቤላን ወደ ሱዳን ኡጋዴ ወደ ሶማሊያን መቀላቀል ከፍተኛ ጥረት አድርጋ በጃንሆይ ጥረት ሁለቱም ከሽፎ ኡጋዴንም ወደ ኢትዮጵያ ተመለሰች። ጋምቤላ ደግሞ ጭራሽ በብሪታንያ ተንኮል ሱዳን ነጻ ስትወጣ አብራን ነው ነጻ ያወጣችው በሱዳን ውስጥ አካል ሆና። ከዛ በእሳቸው ጥረት አንድ ጥይት ሳይተኩስ አንድ ሰው ሳይሞት በሰላም በስምንት ወር አጓራት ውስጥ ጋምቤላ ወደ ኢትዮጵያ እንድትመለስ ያደረጉ ስለሆኑ በዚህ ነገር በጣም አመሰግናቸዋለሁ። ሌላ ደግሞ በመጨረሻ የምገልጸው ደግሞ ብዙ ነው የሰሩ እሳቸው። አንድ መጨረሻ የምገልጸው አፍሪካ ውስጥ በነበረው በአልጄሪያ እና በሞሮኮ መካከል ስፓኒሽ ሰሃራ በሚባል ቦታ ጦርነት ኃይለኛ ጦርነት ነበር። እሱን አደራድሮ ያስቆሙ ቀዳማዊ ስላሴ ናቸው። ይህ በግልጽ የታወቀ ነገር ነው እና ሁለቱም እና መስክ ደስ ብሎኛል ልደታቸው በመከበሩ ማለት ነው።
እሺ ሌላ ጊዜ የግርማዊ ቀዳማዊ ኃይለ ሥላሴ ልደት ባለፉት ዓመታት ዘንድሮ ባይሆንም በዋቢሸበሌ ሆቴል ነበር የሚከበረው። እንደሰማሁት ከሆነ እርግጠኛ ባልሆንም በዘንድሮ በዋቢሸበሌ ያልተደረገበት ምክንያት የዋቢሸበሌ ሆቴል ስለተሸጠ ነው ተብሏል። እና ደግሞ በፊት የሚያከብሩላቸው የልጅ ልጆቻቸው ነበሩ የሚል ነገር አለ። ስለ ሶስቲ ግልጽ ነው።
ዋቢ ሸበሌ ሆቴል ከመጀመሪያም የዱር መኮንን ልጆች ንብረት ነው እና ያው በደርግ ተወርሶ ነበረ። ከዛ በኢህአዴግ ጊዜ ተመለሰላቸው። መቼም ተመለሰ ማለት የሚከብደን ብዙ ገንዘብ ከፍሎ ነው፣ ወደ 20 ሚሊዮን ብር ከፍሎ ነው የተመለሰው። ይህን እራሳቸው ነግረውኛል። ከዛ በኋላ ግን ይከበር ነበር በየአመቱ። ግን ሆቴሉ ማስተዳደሩ ትንሽ ስላስቸገረ ደረጃውም እየወረደ ስለመጣ ለሚድሮክ ድርጅት ለሼህ መሐመድ አላሙዲን ድርጅት ተሸጠ። ስለተሸጠ ዘንድሮ እዛ መከበር አልተቻለም። በዛ ትክክል ነሽ የተናገርሽው ማለት ነው።
እሺ ቀደም ብለው ስለ ግርማዊ ቀዳማዊ ኃይለ ሥላሴ የሰሯቸው ለእርሶ ትልቅ ቦታ አላቸው ያሏቸውን የኦጋዴንና የጋምቤላን በሰላም ማስመለስ ተናግረዋል። ብሪታንያ በዛን ሰዓት እንግዲህ ይሄንን ነገር እኔ በበኩል ያላቅም። በዚህ አጋጣሚ ደግሞ ከተነሳት ትንሽ እውቀት እንዲኖረኝ ብሪታንያ በጊዜው ኡጋዴንንም ሆነ ጋምቤላን ለሱዳን ኡጋዴንን ደግሞ ለሶማሌ ለማስገባት የፈለገችው በጊዜው ሁለቱን ሀገሮች የምታስተዳድር እሷ ነበረች ማለት ነው? ብሪታንያ ነበረች? ምንድን ነው ምክንያቱ?
ልክ ሱዳን የምታስተዳድር ብሪታንያ ነበረች። ልክ ነው። ሶማሊያን ደግሞ ሁለት ለሁለት ተከፍሎ የጣሊያ ሶማሊላንድ እና የብሪታንያ ሶማሊላንድ የሚባል አለ። ወደ ብሪታንያን ያስገባችው በዚህ ላይ በዚሁ አጋጣሚ ደግሞ የመጣችውም ኢትዮጵያ ብሪታንያ ለመርዳት የመጣችው በዋናነት ምክንያቱ ምንድን ነው? የጣሊያ ሶማሊላንድ እና የብሪታንያ ሶማሊላንድ በነበረ ጊዜ ለሁለተኛም ጦርነት ሲነሳ የጣሊያ ሶማሊላንድ እንዳለ የብሪታንያ ሶማሊላንድ ወሮ ያዘው። ያንን ለማስለቀቅ ነው በዋናነት የመጣችው ወደ ምስራቅ አፍሪካ የመጣችው እና በዛን ጊዜ ኢትዮጵያ አርበኞች ይረዱኛል ይጠቅሙኛል በማለት እነሱን ደግሞ ለማበረታታት ቀዳማዊ ኃይለ ሥላሴን ሱዳን አስገባቻቸው። በዛ ምክንያት ነው በኋላ ያንን ነው ጃንሆይ በርትተው ወደ ኢትዮጵያ ነጻነት ያስተኮሩት ያንን ጥረት እንጂ ጥረቱ መጀመሪያም ኢትዮጵያን ማለት አልነበረም። እንዲሁም ደግሞ ትግራይን ደግሞ ወስደው እንግዲህ ከኤርትራ ጋር አንድ አድርገው ለመገንጠልም ሞክረው ነበር። እሱ ደግሞ አልተሳካላቸውም እና የመጡት በጣም በቅን በሆነ መንገድ አይደለም ማለት ነው።
እሺ፣ አዎ። ዋናው ለኢትዮጵያ በጊዜው የነበረው ጠላት ጣሊያን ነበረ። ጣሊያን በተቻለ መጠን ኢትዮጵያን ሙሉ በሙሉ ወሮ ለመውሰድ ሞክሮ ነበር። ከዛ በኋላ ደግሞ ያልሳካለት ሲል በከፍተኛ ደረጃ ከፋፍለህ ግዛ የሚለውን ነገር ያስጀመረውና ያሰራጨው እሱ ነበረ። ኢትዮጵያውያንን አከፋፍሎ በዘር በሃይማኖት ከፋፍሎ ለመግዛትና ለራሱ መጠቀሚያ ሊያደርግ ነበርና ሁላችንም የምናውቀው ዋናው ትልቁ ጠላታችን ጣሊያን ነበረ በጊዜው። ግን በውስጥ ታዋቂ ደግሞ ብሪታንያ ኢትዮጵያን የጠቀመች መስላ የራሷን ጥቅም ለማስፋፋት እያደረገች የተወሰኑ የኢትዮጵያን ግዛቶች ለተወሰኑ ጊዜያት በሌሎች ሀገሮች አስተዳደር እንዲውሉና በመጨረሻው በራሳቸው አስተዳደር ስር ለማድረግ ሞክረው ነበር ማለት ነው በአጠቃላይ።
እሱም ነው ደግሞ ከዛም በላይ ደግሞ ከማንኛውም የአፍሪካ ሀገር ሲለቁ ያቺ ሀገር እንዳትጠነክር ወደፊትም ደክማ እንድትቀር አንዳንድ ጥረት የሚያደርጉት አለ። በሰላም አይደለም የሚለቁት፣ በቃ ያንን የሆነ ነገር ጥለው የሚሄዱታል። እና ጃንሆይም በኢትዮጵያን በዛ ጊዜ ከፋፍለው እንግዲህ ልካን ኤርትራና ትግራይን አንድ ላይ ማድረግ አድርገው በቃ ኢትዮጵያ ያለች ግን እንደ ደው ጠንካራ እንዳትሆን ለማድረግ ጥረት አድርገው ነበር። አፍሪካ ብቻ ለማዳከም ማለት ነው፣ ግን አልተሳካም ነገሩ።
እሺ፣ ይሄ በተለይ አሁን መጨረሻ ላይ የተነጋገርንባቸውን ነገሮች እኔ በበኩሌ አላቅም፣ አብዛኛዎቻችንም የምናውቀው አይመስለኝም። እና ይህንን ነገር አንስቶ እንድንነጋገርበት ስላደረጉ በጣም አመሰግናለሁ። አንድ ሙዚቃ እናዳምጥና ደግሞ ወደ ሌላው ርዕስ እንሄዳለን። ይጠብቁኝ ዶክተር ኃይሌ፣ በጣም አመሰግናለሁ ለዚህ አድማጮቻችን እንግዲህ ዶክተር ኃይሌ ሁልጊዜም ከነበቡት እያካፈሉን አንዳንድ የረሳናቸውን ወይም የማናቃቸውን ታሪኮች እንድናስባቸውና እንድናቃቸው ያደርጋሉ። በዚህ በጣም እናመሰግናቸዋለን። በሚቀጥለው ደግሞ ከአንድ ሙዚቃ በኋላ በሌላ ርዕስ እንመለሳለን። እስከዛው ግን ይሄንን የአስቴር አወቀን ሙዚቃ እናዳምጥ። አድማጮቻችን እያዳመጥን ያለ ነው አስቴር አወቀ በጣም ከታወቀችባቸው ሙዚቃዎቿ ውስጥ አንዱ የተረታሁበት የሚለውን ጨዋታዋን ነበረ። በኔ ይሄ ሙዚቃዋ ድምጿ ምን ያህል የተለየ እንደሆነ እንድናቅ ያደረገ ይመስለኛል። የሙዚቃውም ቅንብር ለስለስ ያለ ሆኖ የሷ ድምጽ እንዴት እንደሆነ በደንብ ሊያሳውቀን የቻለ ሙዚቃ ይመስለኛል። በጣም ከመወዳቸው ሙዚቃዎች መካከል አንዱ ነው። አብራችሁኝ ስላዳመጣችሁ አመሰግናለሁ። ዶክተር ኃይሌ ወደ ሁለተኛው አርስታችን ስንሄድ ያዳመጡኝ ነው አይደል?
አው ያደምጡ ነው።
እሺ ወደሚቀጥለው አርስት እንሂድ። አንድ ዶክተር የኢትዮጵያው የመጀመሪያው ዶክተር በዚህ በቅርብ ቀናት ውስጥ ህይወታቸው አልፏል። ስለሳቸው ትንሽ ያጫውቱናል?
አጫውታለሁ። አንዴ ከመግባት የፊት ቅድም ሰነጋውት ቀደማ ይሄን ስናሴ ለእናታቸው ብቸኛ ልጅ ናቸው። ይህን ሰነጋ
ለእናታ ለአባታቸውስ?
አባታቸው ታላቅ ወንድም ነበራቸው፣ ይልማ መኮንን። ደጃዝማች ይልማ መኮንን የሚባል ታላቅ ወንድም ነበራቸው። እናታቸው ደግሞ ሲያርፉ 2 ዓመት እንኳን እድሜ ያልሞላቸው ቢያን ወይ እናታቸውን ሲያጡ ይህን ሳነገር።
እሺ፣ ሁልጊዜም እርሶ ታሪክ የማያውቀውን በብዛት ያላነበብነውን ነገር ነው የሚነግሩን። በጣም አመሰግናለሁ ስለ እሱ፣ እግዚአብሔር ይስጥልኝ። እሺ፣ ወደ የሚቀጥለው አርስታችን እንሂድ።
የኢትዮጵያ መጀመሪያው የአይን ሐኪም ዶክተር ጳውሎስ ቀንአ ትናንትና በ97 ዓመት እድሜያቸው ትናንትና ማረፋቸው ተነግሮ ነው ዛሬ። እና ያው የተማሩት ቤሩት ዩኒቨርሲቲ ነበር፣ ቤሩት የአሜሪካን ዩኒቨርሲቲ የሚባል በዛን ጊዜ ብዙ ችሎታ ያላቸው ሰዎች እዛ ነበር የሚላኩት፣ እዛ ሄደው ተምረው እና በኢትዮጵያ አቆጣጠር በ1956 ዓመተ ምህረት ዳግማዊ ምኒልክ ሆስፒታል ውስጥ ነው ሐኪም ቤት ነው አይን ማከም የጀመሩት። በኋላም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ የአይን ሕክምና ትምህርት አስጀምረው ነበረ። ጥሩ ተካሂዶ ነበረ። በ97 ዓመት እድሜያቸው ማረፋቸውን ለመግለጽ ነው።
የመጀመሪያው የኢትዮጵያ የአይን ዶክተር ናቸው ማለት ነው።
እኚህ የመጀመሪያ የኢትዮጵያ የአይን ሐኪም ነበሩ። የመጀመሪያ በቃ እና በ56 ዓመተ ምህረት ነው ማከም የጀመሩት። ከዛ ፊት እንግዲህ ኢትዮጵያ የሆነ የአይን ሐኪም አልነበረንም ማለት ነው።
አዎ፣ በብዛት እንኳን በዛን ሰዓት ቀርቶ ከዛ በኋላም ብዙ ኢትዮጵያውያን እና ኢትዮጵያውያት ዶክተሮች በተለይም የተለያየ ሙያ ጠቅላላ ዶክተርነት ሳይሆን በአይን፣ በጆሮ፣ በጠቅላላ በራስ በሌሎቹም መስኮች ኢትዮጵያውያትና ኢትዮጵያውያን ብዙ አልነበሩም በዛ ጊዜ እና ያንን ቦታ በመጀመሪያ ተረክበው ይህንን አገልግሎት የሰጡ ኢትዮጵያውያንና ኢትዮጵያውያትንና ኢትዮጵያውያንን በጣም ነው የምናደንቀው እና በአሁኑ ሰዓት ግን ሀገራችን የራሷ ዶክተሮች በተለያዩ መስኮች ያሏት ሀገር ነች። በጣም ያኮራል። ግን እነዚህ ሰዎች የመጀመሪያውን እርምጃ በመውሰድ የመጀመሪያውን ስራ በመስራት ለሌሎች ልጆች፣ እህት ወንድሞች፣ ለልጅ ልጆች ምሳሌ በመሆን አርያ በመሆናቸው በጣም የሚያስመሰግኑ ናቸው ለማለት ወዳለሁ በዚህ አጋጣሚ። ምን ይላሉ እርሶስ?
ትክክል ነው። ደግሞ በጣም ትክክል ነው። ደግሞ ዶክተር ጳውሎስ ቀና ከዛም ከተመረቁም ወዲህ በቃ እዚህ ነው የማገለግለው ብለው እዛ ኢትዮጵያን ያገለግሉ ውጭ ሄደው እንግዲህ መኖር መስራት ይችላሉ። እርግጠኛ ነኝ ግን እዚሁ አዲስ አበባ ኢትዮጵያ ውስጥ ነው የማገለግለው ብለው ሌላም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ራሳችን መጀመር አለብን በሚል ማንነውን አይን ሕክምና ያስጀመሩት እሳቸው ናቸው። የአይን ሕክምና ትምህርት እና ልክ ነሽ፣ በጣም ትክክል የተናገርሽ ማለት ነው።
ግን ያ ትምህርት ቤት የጀመሩት ትምህርት ቤት ብዙ ተማሪዎችን አስመርቆላቸዋል። የሚያውቁት ነገር አለ እዛ ላይ?
እሱ ብቻ ከዛ ወዲያ ከእሳቸው በኋላ 118 የአይን የኢትዮጵያ አይን ሐኪሞች መመረቃቸውን ሰምቻለሁ። ግን የተመረቁት አዲስ አበባ ዩኒቨርሲቲ ይሁን ወይም ደግሞ ግማሾች ውጭ ሄደው ይሁን እሱን አላጠራሁም። ግን 118 እንደተመረቁ ነው የአይን ሐኪሞች ያነበብኩት።
እግዚአብሔር ይስጥልን ስለሱ መረጃ። እኚህ ሰው እንግዲህ ምን ያህል ተሳክቶላቸው ተማሪዎችን አስመርቀው እንደሆነ አስረግጠን መናገር የምንችለው ነገር ባይኖርም ያንን ትምህርት ቤት ለመጀመር በማሰባቸውና መጀመራቸው ራሱ ቀላል ነገር አይደለም ብዬ ነው የማስበው። እግዚአብሔር ይስጥልኝ ዶክተር። አንድ አርስት ይቀረናል። አንድ ሙዚቃ እንዳጫውትና ወደ እሱ እንመለሳለን። እግዚአብሔር ይስጥልኝ ስለ መረጃዎቹ በሙሉ። Bye. ያዳመጥን ያለ ነው የፀሐዬ ዮሐንስ ክንጭቷ ከሚለው ሲዲ ላይ የተጫወተውን አይርሳን የሚለውን ሙዚቃ ነበር። ቀደም ብሎ ነው የተጫወተው ይሄን ሙዚቃ። አሁን ደግሞ ወደ ዶክተር ኃይሌ ቃለ ምልልስ እንደመለሳለን። ዶክተር ኃይሌ ያዳምጡኛል? እግዚአብሔር ይስጥልኝ ጊዜዎቹን ወስደው ከኛ ጋር በመቆየት እነዚህን ቃለ መጠይቆች እንድናደርግ በመፍቀዱ በጣም እናመሰግናለን። እስቲ ደግሞ አሁን በሰሞኑ ስለ ሀገራችን የነበረውን ወሬ ስለሱ እንነጋገር።
እሺ እሺ። በቅርብ ጊዜ እኔም ላደኩበት ቤት ቀረብ የሚል ነው መናኸሪያ ሆቴል አካባቢ ያሉትን ነዋሪዎች አስነስተው እንትን ወስዳዎች በኮሪዶር ልማት የኮሪዶር ጥፋት ነው የምለው ራሴ ከዛ አንስተዋቸው ቃሊቲ ወርቁ ሰፈር የሚባል 5000 ቤት ይሰራል፣ 5000 መኖሪያ ቤት ይሰራል ተብሎ እዛ ወስዳቸው ነበረ። አሁን አንደኛ ሲያስለቅቋቸው የአንድ ቀን ማስጠንቀቂያ ብቻ ሰጥቶ ያስለቅቋቸውም አሉ። ብዙዎቹ አብዛኛዎቹ በአንድ ቀን ማስጠንቀቂያ እንዲለቁ የተደረጉት ከዛ እዛ ሲገቡ ቤቶቹን 5000 ቤቶቹን ይሰራል የተባሉት ድርጅቶች በቂ ክፍያ ስላልተከፈላቸው ምንም ሊሰሩ ስላልቻሉ ሰዎቹን ከሚቸገሩ በሚል ዝም ብሎ ይሄ በደንብ ያልተስተካከለ ቤት በቃ እንደ ለመጠን ያህል ብሎ የሰሩት። አሁን እዛ ሰዎቹ ገብተው እዛ አዛውንትም አሉበት ቤት ውስጥ ዝናብ ይገባል ቤት ውስጥ።
ክረምት ነው ደግሞ ኢትዮጵያ በአሁኑ ሰዓት አዲስ አበባ ክረምት ነው።
ትክክል። እንዲያውም ና በቃ እሱም መቅዳጅም አሁን እሱ ላይ ነው እንዲያውም ችግሩን ያጎላባቸው አሁን ክረምቱ መምጣቱ መሰለኝ። ልክንሽ እዛ እሱ መቅዳጅም መብራትና ውሃም ደግሞ በደንብ አልገባም፣ ተጀምሮ ቆሟል አልገባም። እና ሶስተኛ ደግሞ ሰፈር ውስጥ የተሽከርካሪ መግባት አይችልም፣ ምክንያቱም እዛ አካባቢ ያሉት መንገዶች አልተጠረጉም በደንብ እና በቃ በዚህ ምክንያት ሰው በጣም ከፍተኛ ችግር ላይ እንዳለ እና ሲያመለክቱ ደግሞ ያው ጥሩ መልስ እንዳላገኙ ላይ ሲያመለክቱ በቃ ያው የልማቱ ተቃዋሚ መሆናቸው ነው አይነት መልስ ያገኙ ስለሆነ በጣም ችግር ላይ መሆናቸው እና መግለጽ ብዬ ነው።
አዎ፣ ሰሞኑን ዜናዎች ላይ የነሱ መንገላታት በጣም እየተወራ ነው እና አንዳንድ ሰዎች እንደሚያወሩት ከሆነ እዛ አካባቢ ምንም አይነት እንቅስቃሴ ስልጣኔ የለም፣ እንዳሉት እርሶ ውሃም የለም መብራትም የለም፣ መንገድ ጥርጊያ መንገድም አልተደረገላቸው አልገባበትም። እነዚህ ሰዎች እንግዲህ ከመሀል ከተማ ከመናኸሪያ ተነስተው ምን ያህል ርቀው ከከተማ እንደወጡ እና ገበሬ ማህበር እንደገቡ ነው የማስበው። እና መንገድ ከሌለ ከተማ ውስጥ አለ የተባለውም እንኳን የውሃና የመብራት አገልግሎት በጣም እየደከመ ነው። በሳምንት 2 ቀን ውሃ ከመጣ በሳምንት 4 ቀን መብራት ይጠፋል። ያ ሁሉ ችግር እያለ እስከናካቴው መብራት ሳይገባላቸው፣ ውሃ ሳይገባላቸው፣ መንገድ ሳይገባላቸው እዛ አካባቢ የሚሰሩበት ነገር ወይም ትምህርት ቤት የልጆቻቸው ትምህርት ቤቶች እዛ አካባቢ እንደማይሆኑ ነው የምገምተው። ከመናኸሪያ አካባቢ ትምህርት ቤቶች ወይም ለከተማ ቀረብ ካለ ስራ ቦታዎች ተነስተው እዛ የሄዱ ሰዎች በመጀመሪያ ደረጃ በምን አቅማቸው ነው በአሁኑ ሰዓት ቤት ሰርተው ሌላው ቀርቶ ግድግዳና ጣሪያ ያለው ነገር ሰርቶ ለመግባት አቅማቸው የሚፈቅድ ነው ወይ? እንደተባለው በአንድ ቀን በወርም ማስጠንቀቂያ ቢሰጣቸው ምኑን ከምኑ ነው አድርገው እዛ ቤት ወስደው የሚኖሩት? እና መንግስት፣ እኔ ይህንን ነገር ሲያደርግ ምን እያሰበ ነው? የራሳችሁ ጉዳይ ሄዳችሁ እለቁ አይነት ነገር እያሰበ ነው ወይስ እነዚህ ሰዎች ህይወታቸው ጠቃሚ አይደለም አስፈላጊ አይደለም የራሳቸው ጉዳይ ቢሞቱም እየተባለ ነው የሚታሰበው? እኔ እኮ ምን አይነት ግምት ውስጥ እየገባ እንደሆነ መንግስት ይህን የሚያደርገው ነው ግራ እየገባኝ ያለው።
ትክክልሽ። በአንድ ቀን ብቻ ማስጠንቀቂያ ከመስጠት አንድ ወር መስጠት እንዳልሽው ምንም በአቅም ስለሌላቸው ምንም የሚያደርጉት ነገር አይኖርም። ግን ምንድነው አንድ ትልቅ እንትኑ አእምሯቸው ባህን ይዘጋጁ እነሱ። አሁን ግን በአንድ ቀን የተደረገበት ምክንያት በመደረጉ አእምሯቸውን ከአካል ጉዳት ካለመመቸት ሌላ ህሊናቸውም እንዲነካ የሚያደርግ ክቡ እንዲሉ ለማድረግ የሚያደርግ ነገር ነው። ብቻ ያን ነበር ትንሽ እንደ ቀን መስጠቱ የሚበጀ የነበረው በዛ ብቻ ነው። ሌላ ምንም የሚበጀ ነገር የለም። እና በእኔ ግምት ደግሞ ቅድሚያ የሚሰጠው ለከተማ ማማር ምንም ሳይሆን ለሰዎቹ ደህንነት ከሆነ ቢሆን ኖሮ ከዛ ቤት ሳይወጡ የ5000 ቤት ይሰራ ተሰርቶ አልቆ ሁሉ ነገር ካለቀ ወዲያ ያን አንድ ቀን ችግር ነው የምዛወር የነበረባቸው ቢዛወር እንኳን እንጂ ገና ግቡና ቆይ ይስተካከላል የሚባል ነገር መንግስት ለህዝቡ ቅድሚያ ቢሰጥ ኖሮ የሚገቡበትን ቤት ካሳመረ ካለቀ በኋላ ልብን ማዛወር ነበር ብዬ ነው ማስበው። እኔ እንግዲህ
እኔም በሱ ሀሳብ ነው የምስማማው። ምክንያቱም የኢትዮጵያ መንግስት ለሰው ህይወት ምንም አይነት ግዴታ እንደሌለው ነው። ከተማ ማስዋብ፣ ከተማዋን ማሳመር እና በዛ የተነሳ ኢትዮጵያ አዲስ አበባን ዱባይ አድርገን በዛ ቱሪስት ስበን ገቢ እናገኛለን የሚሉት የራስን ሰው ኑሮ ሳያስተካክሉ ያንን ነገር ማድረግ ምን አይነት አስተሳሰብ እንደሆነ ሊገባኝ አልቻለም። ከሰው የከተማና ቁሳቁስ የበለጠበት ጊዜ ነው። ኢትዮጵያ መንግስት ለቁሳቁስ ያስባል፣ ለከተማ ማስዋብ ያስባል፣ ለነዋሪዎቹ አያስብም ማለት ነው። ሌላ ምንም ግልጽ እንትን የለውም።
ልክ ነው። አንዳንድ ቦታ አንዳንድ ሰፈር ደግሞ ሰዎቹ ከተነሱ በኋላ አንዳንድ የንግድ ሱቆች የተከፈቱ አሉ እና እነዛ ሱቆች የሚከፍቱት በፊት እዛ የነበሩ ነዋሪዎች ራሳቸው መክፈት እንችላለን ሲሉ አሁንም ብለው አስነስተዋቸው አሁን እዛ የሚገቡት አዲስ ሰዎች ናቸው። ሰፈር ውስጥ ያልነበሩ ሰዎች በቃ በምን እንደተመረጡ እኔ መናገር አልፈልግም፣ ግን በቃ በፍጹም ያልነበሩ ሰዎች እዛ ገብተው ተሰጥቷቸው እንዲሰሩ የሰው ምርጫም አለው ነገሩ ማለት ነው።
እሱ ምንም ጥያቄና መልስ የለውም። የሚመረጠው የባለ ጊዜ ዘርና ሃይማኖት አይነት ነገር ነው የሚታየው በኢትዮጵያ ውስጥ በአሁኑ ጊዜ። እንግዲህ እግዚአብሔር ከእግዚአብሔር በላይ ማንም የለም፣ እሱ ያስተካክለው ሁሉንም ነገር ነው ለማለት የምፈልገው። በእርሶ በኩል ያለውን ነገር ከመዝጋታችን በፊት የሚሉት ነገር አለ ዶክተር ኃይሌ?
በጣም ነው የማመሰግነው ድምፅ ስለሰጠሽኝ። በጣም ነው የማመሰግነው። በቃ ይህን መግለጽ ፈልገው። እግዚአብሔር ይስጥልኝ።
እሺ ዶክተር ኃይሌ ስለ ታሪክም ስለ በሀገራችን በአሁኑ ሰዓት ስላለ ሁኔታም አብረው በመምጣት በስልክ በመስመር ላይ በመምጣት ስላካፈሉን በጣም እናመሰግናለን። እግዚአብሔር ይስጥልን።
እሺ እግዚአብሔር ይስጥልኝ።
ደህና ዋሉ። እግዚአብሔር ይስጥልኝ። አድማጮቻችን እንግዲህ እንደ ወትሮ ዶክተር ኃይሌ እያነበቡትን ያዩትን የሰሙትን ያካፍሉናል። እግዚአብሔር ይስጥልን። አሁን ደግሞ አንድ ሙዚቃ ከጂጂ እንጋብዛችኋለን።
በቃላት ድርድር በሙዚቃ ቃና ስሜ ስታብራራ ነፍሴ ስታጣራ አየውኝ ሰማውኝ እውቀት ልናገር ለማስከር የዚህን ሰውቀና ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየጠለቀ በራልኝ እየሞተ አኖረኝ ሱስ ባለዳው ነኝ
አድማጮቻችን ያዳምጥ ነው የጂጂ ካህን የሚለውን ሙዚቃ አንደበረ በጣም ቆንጆ የሙዚቃ ቀንደበር ነበር። ዝግጅታችንን ለመጨረስ ትንሽ ደቂቃዎች ናቸው የቀሩን። እስከዛው ድረስ አብራችሁን በመቆየት ሌሎች ሁለት ሙዚቃዎችን እንጋብዛችኋለን። የመጀመሪያው የሐመልማል አባተ የኦሮምኛ አንያኪያ የሚለው ሙዚቃ ነው። እስቲ አብረን እናዳምጠው።
አንያኪያ ሱመፒረ Yaniki ya piyajira Ke yaniho esajira 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 An yaniki ya sumabira Yaniki ya piyajira Ke yaniho esajira Esajira, esajira
አድማጮቻችን የሐመል ማላባተ ያኒኪ ያይ ተባለው የኦሮሚያ ሙዚቃ ነበር ያዳመጥን ያለ ነው። አሁን ደግሞ ከየማህሙድ አህመድን አሽቃሮ የተባለው ሙዚቃ እናዳምጣለን። አድማጮቻችን በዚሁ ለዛሬ ያዘጋጀንላችሁን ፕሮግራም እንፈጽማለን። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስከምናገኛችሁ ድረስ መልካም ሳምንት፣ ደህና ቆዩን።
ትንም መደራሾ ይፈዛጋታዩ በባህሙ
This has been the Voice of Ethiopia from Minneapolis, Minnesota. We'll see you next week, the same time, same place. Have a good week.
Ew.